አድማጮቻችን እንኳን ለሳምንቱ ወደ አደረሳችሁ ያልኩኝ ከዚህ ከCITR 101.9 FM የዛሬውን ዝግጅት አቀራብሬ ማቀርብላችሁ ወርቋ ያያለው ነኝ። እንኳን ለብርሃን መስቀል አደረሳችሁ ያልኩኝ ዛሬ የዕለቱን ዝግጅት ሲጀምር በዛሬው ቀን አንድ ሁለት ማስተዋቀይ ሲኖሩኝ እንደተለመደው ደግሞ ከታሪክ ማህደር የተባለውን ዝግጅታችን ስለ አበበ ቢቂላ በተቀነባበረ መልክ ይቀርብላችኋል። እስከዛው ድረስ እስቲ አንድ ሙዚቃ እያሰማኋችሁ ወደሚቀጥለው ፕሮግራሜ እንሄዳለን። እነሆ ሙዚቃ።
Come on.
አድማጮቻችን እንግዲህ ቀደም ብላችሁ የሰማችሁት ኢትዮጵያ የሚል ዘፈን ነው። በጣም በጣም ደስ የሚል ነው። ሌላው እንግዲህ እንደተለመደው በየሳምንቱ እናቀርብላችሁ ባቶ ደበበ ከዳህልን ከታሪክ ማህደር በሚለው መልኩ አሁን በመስመር ላይ አቶ ደበበ ይቀርባል። ከዛ በኋላ አንድ ሁለት ማስተዋወቂያዎች ይኖርናል። ከዛ ባሻገር እንግዲህ ጥሩ የኢንተርቴንመንት ጊዜ ይኖርናልና እስቲ በመስመር ላይ አቶ ደበበን ጤና አስጥልኝ አቶ ደበበ።
ጤና ይስጥልኝ አቶ ወርቁ።
እንኳን ለብርሃነ መስቀል አደረሰ። በመጀመር
እንኳን አብሮ አደረሰን እና አድማጮችም እንኳን ለብርሃነ መስቀል በሰላም አደረሳችሁ። እንዲሁም ለዚህ ሬዲዮ ፕሮግራም አዘጋጅ ለእርሱም ጭምር ባለፈው ሳምንት ከታዋቂው ማራቶን ጀግና ከአበበ ቢቂላ የህይወት ታሪክ ውስጥ ሶስት ጥያቄዎችን ማቅረቤ የሚታወስ ነው። ሆኖም ጥያቄው እስካሁን አልተመለሰም። ስለዚህ አድማጮች አሁንም ለጥያቄው መልስ በፕሮግራሙ መሃል እየደወሉ መልሱን መስጠት እንደሚችሉ እየገለጽኩኝ ለማስታወስ ያህል ጥያቄውን እደግመዋለሁ። የመጀመሪያው ጥያቄ በ1960 ወደ ሮም ኦሎምፒክ ሊወዳደር ወደ ሄደው የኢትዮጵያ ቲም ወይንም ቡድን በስተመጨረሻ አንድ አትሌት እግሩ ላይ አደጋ በመድረሱ በምትኩ በስተመጨረሻ አበበ ቢቂላ ተተክቶ እንዲሄድ ተደርጓል። ያ ታዋቂው አትሌት ማን ነበረ ነው? ሁለተኛው በ1956 አውስትራሊያ ሜልበርን ላይ ተደርጎ የነበረውን የማራቶን ሰዓት አበበ ቢቂላ በ1960 በሮም በባዶ እግሩ ሬኮርዱን ሰብሯል። ሰዓቱ ደቂቃና ሴኮንዱ እንዲሁም በቶኪዮ የራሱን በሮም የሮጠውን ሰዓት በመስበር በስንት ሰዓት ደቂቃና ሴኮንድ ገብቷል ነው የሁለቱ የሮምና የቶኪዮ። ሶስተኛው ጥያቄያችን አበበ ቢቂላ ከቶኪዮ ሲመለስ በጊዜው ከነበሩት ንጉስ ፊት ቀርቦ ሁለት ሽልማቶች አግኝቷል። አንደኛው የማዕረግ እድገት የሻምበልነት ማዕረግ ነው ይመስለኛል። ሁለተኛው ሽልማት ምንድን ነበር ነው እና ይህን ለማስታወስ ያህል ነው። አሁንም አድማጮች ለዚህ መልስ በየመሀሉ ስልክ እየደወሉ መስጠት ይችላሉ ለማለት ያህል ነው። በዚህ አጋጣሚ አንድ የሆነች አጥር ያለች ማሳሰቢያ ነገር አለችኝ። ይሄንን የሄዶ ፕሮግራም አዘጋጅ ከአቶ ወርቁ ጋር በተለያዩ ጊዜያት ስለዚህ ሬዲዮ ፕሮግራም አንዳንድ ውይይቶች አካሄደን ነበር እና ይሄ ፕሮግራም ከሃይማኖትና ከፖለቲካ ነፃ የሆነ የሬዲዮ ፕሮግራም ነው እና ምናልባት አድማጮች የተለያዩ ዝግጅቶችን እንዲህ እያዘጋጁ ለአድማጮች ቢያቀርቡ ከፍተኛ የማበረታቻ ሀሳብ ከሬዲዮ ፕሮግራሙ እንዳለ ነው የሚነገረን እና አድማጮች አድማጭ ብቻ ሳይሆኑ አድማጮችም ተሳታፊ እንዲሆኑ እና የተለያዩ የግዴታ ከታሪክ ማህደር ብቻ ሳይሆን የተለያዩ ዝግጅቶችን ቢያቀርቡ ለጋራ ጥቅም የተሻለ ይሆናል የሚል ማሳሰቢያ በዚህ አጋጣሚ ለመስጠት ነው። እንግዲህ የዛሬው ዝግጅቴን በሁለት ክፍል የከፈልኩት ሲሆን የመጀመሪያውን ክፍል ዛሬ ይዤ ስቀርብ ተከታዩን ሁለተኛ ክፍል በሚቀጥለው ሳምንት ይዤ የምቀርብ መሆኑን እያስታወቅኩኝ አድማጮች እስቲ አጠር አድርጌ ያዘጋጁትን የአበበ ቢቂላን የህይወት ታሪክ ከማቅረቤ በፊት ኦሎምፒክ በዘመናዊነት መልኩ በስንት ዓመተ ምህረት ተጀመረ? ኦሎምፒክ በተጀመረበት ወቅት ኢትዮጵያ በምን ሁኔታ ላይ ትገኝ ነበር? ኢትዮጵያ በስንት ዓመተ ምህረት ለመጀመሪያ በኦሎምፒክ ተሳተፈች የሚሉትን ሁኔታዎች በመጠኑ ለመዳሰስ እንሞክር። ኢትዮጵያ ለመጀመሪያ በ1956 በአውስትራሊያ ሜልበርን ከተማ በተደረገው ኦሎምፒክ ላይ አትሌቶቿን በማሰለፍ የተሳተፈች ሲሆን የነዚህ አትሌቶች አርያነትና የጣሉት መሰረት ነው ዛሬ የሚገኘውን የሀገራችንን ስፖርት በተለይም ያለፉትም ሆነ ዛሬ በዓለም አቀፍ ደረጃ ታዋቂነትና አድናቆት ማግኘት የበቁትን አትሌቶቻችንን ለማፍራት የቻል ነው። ኦሎምፒክ በ1896 በዘመናዊ መልኩ በ14 ሀገሮች ተሳታፊነት በአቴንስ ለመጀመሪያ ኤፕሪል 1896 በሚካሄድበት ወቅት ኢትዮጵያ በአጼ ምኒልክ አስተዳደር ስር በመሆን በዓለም ላይ ሊታሰብ የማይችል ዓለምን በተለይ ወራሪና ተስፋፊዎችን የሚያስደነግጥና ተስፋ የሚያስቆርጥ በቀኝ ግዛት ስር በመሰቃየት ላይ ላሉ አፍሪካውያኖች ተስፋና ሞራል የሚሰጥ ጀግንነት የሰራችበት ንጉሠ ነገሥቱ ማርች 1 1896 ከኦሎምፒክ በፊት አንድ ወር ማለት ነው ከጣሊያን ወራሪዎች ጋራ ለነጻነታቸው ጦርነት ገጥመው ድል በመቀዳጀታቸው ብዛት ያላቸው ሙርከኞቻቸውን እየነዱ ወደ መናገሻ ከተማቸው በልልታ በደስታ በፉከራና በሽለላ እየገሰገሱ ነበር። እንግዲህ ኢትዮጵያ ከዚህ በኋላ 60 ዓመታት ከቆየሽ በኋላ ነው በ1956 በአውስትራሊያ ሜልበርን በተካሄደው ኦሎምፒክ በመካፈል አትሌቶቿን ወደ አውስትራሊያ ይላከችው። በዛን ጊዜ በአውስትራሊያ ሜልበርን 72 ሀገሮች የተሳተፉ ሲሆን 3314 አትሌቶቻቸውን አሰልፈው ነበር። ታዲያ ኢትዮጵያ በ1956 ጀምራ እስከ 2008 52 ዓመታት በኦሎምፒክ ተሳትፋ 18 የወርቅ 6 የብር 14 የነሐስ በጠቅላላው 38 ሜዳሊያዎችን በማግኘት በዓለም የኦሎምፒክ ታሪክ ከምትሳተፍባቸው ውድድሮች ማነስና ከምታሰልፋቸው አትሌቶች ቁጥር ማነስ አንጻር ከፍተኛ አድናቆትን ለማግኘት በቅታለች። እንግዲህ በ1956 ጀምራ እስከ 2008 ለ52 ዓመታት ኦሎምፒክን ብትሳተፍም ቅሉ በማህሉ በ1976 ሞንትሪያል ላይ በ1984 ሎስ አንጀለስ በ1988 ሳውዝ ኮሪያ ላይ ቦይኮት አርጋ ውድድር አልተካፈለች በጊዜው በነበረው ኢስትና ዌስት ፖለቲካ ምክንያት ማለት ለ12 ዓመታት በማህሉ። ታዲያ ሀገራችን በ1956 አትሌቶቿን ወደ አውስትራሊያ ስትልክ ከአራት አገሮች በስተቀር ኢትዮጵያ፣ ጋና፣ ላይቤሪያ እና ሳውዝ አፍሪካ የተቀሩት የአፍሪካ ሀገሮች በሙሉ በቀኝ ገዢው ስር ይተዳደሩ ነበር። ኢትዮጵያ በ1956 ኦሎምፒክ 12 አትሌቶችን በአጭርና በረጅም ርቀት በብስክሌት በግልና በቡድን ያሳተፈ ሲሆን በግዜው የነበሩት አትሌቶች ዓለም እንደዛሬው ባልተበበበትና አገራችን እጅግ ኋላቀር በነበረችበት ሰዓት ዘመናዊ ስልጠና ተመጣጣኝ ምግብ ተገቢውን የጤና ምርመራ ለማግኘት አስቸጋሪ ከመሆኑም በላይ ሌላው ዓለም የደረሰበትን የስፖርት እድገት ለማወቅ እንኳን ትልቅ ችግር የነበረበት ጊዜ ሳይበግራቸው ይህ ሁሉ ሳይበግራቸው ችግሩን ተቋቁመው ከመንግስትና በተደረገላቸው በተደረገላቸው ድጋፍና በአብዛኛው በራሳቸው ጥረት ኢትዮጵያን ወክለው ልዩ እንክብካቤና ክትትል ከሚደረግላቸው ምርጥ አትሌቶች ጋራ ለመወዳደር ነበር ወደ ሜልቡርን የተጓዙት። ትራንስፖርትን በተመለከተ እንኳን የኢትዮጵያ አየር መንገድ ራሱ ገና ከተቋቋመ 11ኛ አመቱን የያዘ ለጋ ድርጅት ነበር። በነገራችን ላይ የኢትዮጵያ አየር መንገድ በ1945 ዓ.ም ነው የተቋቋመው እና ገና ለጋ ድርጅት በመሆኑ እንደ ዛሬው ፈጣን ጀቶች ያልነበሩት ሲሆን አትሌቶቹን ከኢትዮጵያ አውስትራሊያ ወደ 13000 ኪሎ ሜትር ይመስለኛል ከኢትዮጵያ ወደ አውስትራሊያ ለማጓጓዝ ብዙ ችግር ተፈጥሮ ነበር። በመጨረሻ የኢትዮጵያ አየር መንገድ ለአትሌቶቹ አንድ DC-3 የቃመጫኛ ትንሽ አውሮፕላን ፈቅዶ በወቅቱ ከነበረው አውሮፕላን ማረፊያ ካሁኑ ኦልድ ኤርፖርት ከምንለው አውሮፕላኑ አትሌቶቹን ይዞ በመነሳት የመን፣ ሲንጋፖር እና ፊሊፒንስ በማረፍ ነዳጅና ሌላ አስፈላጊ ነገሮችን በማሟላት አትሌቶቹም ያለ ምንም ረፍት አውሮፕላን ውስጥ እንደቃታ ሽገው በስድስተኛው ቀን ሜልቡርን ደርሰዋል። ከዚህ ሁሉ ድካምና ስቃይ የበዛበት ጉዞ በኋላ አትሌቶቻችን አውስትራሊያ ከገቡ በኋላ እንደገና ሌላ ችግር ተፈጥሮ ነበር። ይኸውም ወደ ሜልቡርን የተጓዙት አትሌቶች ጠንካራ የኦርቶዶክስ ሃይማኖት ተከታይ በመሆናቸው ምክንያት ሮብና አርብ ጾሙን ከመሆናቸውም በላይ በምግባቸው ውስጥ ምንም አይነት ስጋና የስጋ ውጤት እንዳይኖረው ከፍተኛ ጥንቃቄ ያደረጉ ስለነበረ አንድ ስፖርተኛ ማግኘት የሚገባውን ያህል ተመጣጣኝ ምግብ በወቅቱ ለማግኘት ተቸግሮ ነበር። እንግዲህ አትሌቶቻችን ይህንን ያህል ችግር ቢገጥማቸውም ቅሉ በወኔና በሞራል ረገድ ምንም ማንም አትሌት አጠገባቸው አይደርስም ነበር። በመጨረሻም ልዩ ስልጠና፣ ተመጣጣኝ ምግብ፣ ልዩ የጤንነት ምርመራና ተገቢውን ረፍት ካደረጉ ምርጥ አትሌቶች ጋራ በ1956 ኦሎምፒክ በማራቶን ተወዳድረው ብዙ አገሮች ውድድሩን ሳይጨርሱ በዲስኳሊፋይድ ሲወጡ ኢትዮጵያ ያሰለፈቻቸው ሁለት ማራቶን ሯጮች ባሻይ ፈለቀ በ2:53:37 በመግባት 29ኛ ስፍራ ሲይዝ ሁለተኛው ሯጭ ገብሬ ብርቄ በ2:58:49 በመግባት 32ኛ ደረጃ ለመያዝ በቅቷል። በብስክሌትም በግል በተደረገው ውድድር አቶ ገረመው ደምቦባ 24ኛ በመውጣት መስፍን ተስፋዬ 36ኛ፣ ፀሐይ ባህታ 38ኛ ደረጃ ሲይዙ በግሩፕ ባደረጉት የብስክሌት ውድድር በሚያስገርም የ9ኛነት ቦታ ለመያዝ ችለዋል። በዚህ በሜልቡርን ኦሎምፒክ ታዋቂው ማሞ ወልዴ በ4x400 በ800 እና በ1500 የተወዳደረ ሲሆን ምንም አትሌቶቻችን ያለ መዳሊያ ወደ አገራቸው ቢመለሱም ቅሉ ለሚቀጥሉት ተከታታይ ኦሎምፒክ ውድድሮች አርአያና መሰረት ሆነዋል። እንግዲህ እነዚህ አትሌቶች መሰረት ነው የዛሬው የኢትዮጵያ ስፖርት እድገት። የኢትዮጵያን ስፖርት ታሪክ ስናወሳ እነዚህንና ከነዚህ በፊት የነበሩ ስፖርተኞችን ታሪክ አብሮ መወሳት ያለበት መሆኑን መዘንጋት የለብንም። በነገራችን ላይ ለዚህ ሁሉ ጥረትና ድካም የኢትዮጵያና የአፍሪካ ስፖርተኞች እድገት በተለይም ኢትዮጵያ በ1956 የኦሎምፒክ ውድድር ላይ እንድትሳተፍ ለየት ተቀን ጉልበታቸውንና አውቀታቸውን በመለገስ በተለይም በጊዜው የስፖርት ጥቅም ይህን ያህል ጎልቶ እንዳሁኑ ባልታወቀበት ጊዜ ከፍተኛ ወጪን የሚጠይቀውን የኦሎምፒክን ጉዞ በጊዜው የነበሩ ባለስልጣኖችን ማሳመንና ማስፈቀድ ቀላል ባልነበረበት ጊዜና የጎደሉ ነገሮችን በልመናም ሆነ በግዢ ለማሟላት ከፍተኛ ችግር በነበረበት ወቅት ይህንን ሁሉ መሰናክል አልፈው የስፖርት ቡድኑን ጉዞ የተቃና እንዲሆን በመጣርና ቡድኑን በኃላፊነት ይዘው የተጓዙትን ክቡር አቶ ይነቃቸው ተሰማን የኢትዮጵያ ዘመናዊ ስፖርት አባት ወይም ፋዘር ኦፍ ሞደርን ስፖርት ኢን ኢትዮጵያ እና የአፍሪካ ስፖርት አባት ፋዘር ኦፍ ስፖርት ኢን አፍሪካ ሳናስታውስና ሳናመሰግን ብናልፍ ታሪክ ይፈረደናል። ተጨማሪም በ1956ቱን የ1956ቱን የኦሎምፒክ ቡድን ጊዜው እንደሚፈቅደው መጠን ባገኙት ነገሮች ሁሉ ተጠቅመው አትሌቶቹን ለኦሎምፒክ ውድድር በትጋት በማሰልጠንና ቡድኑን በአሰልጣኝነት ይዘው የተጓዙትን የስዊድኑን ተወላጅ የሆኑትን ሜጀር ኦኒ ኒስካንን ሊመሰገኑ የሚገባው ነው። እንግዲህ አድማጮች እስቲ የሬዲዮኑ ዝግጅት ክፍል የሚጋብዘንን ሙዚቃ በመኮምኮም አጠር ያለ ረፍት ካደረግን በኋላ ወደ ዝግጅታችን እንመለሳለን።
በጣም አመሰግናለሁ አቶ ደበበ። መልካም እንግዲህ ቆይታችን ከሱ ጋር እስቲ አንድ ማስታወቂያ ያሰማሁኝ ወደሚቀጥለው ሙዚቃ ፕሮግራም ይሄዳለሁ።
CITR loves its friends. Having a Friends of CITR card entitles you to awesome discounts from businesses in your community. Maybe downtown is your stomping ground. Present your Friends of CITR card at 212 Productions Limited, Beat Street Records, Dream Apparel and Articles for People, The Fall Tattooing, Flaming Angels Boutique, Pacific Cinema Tech, Heart and Soul Clothing Inc., Hits Boutique, Raw Canvas, Scratch Records, Spank Clothing, True Value Vintage, Vinyl Record, and Woo Vintage Clothing, and receive great discounts. So become a CITR member, get a free friends card, and feel the love. Take it back to the room you hide in. It's the same every day.
አድማጮቻችን እንግዲህ ቀደም ብላችሁ የሰማችሁት ማስታወቂያ ነው። በዚህ በሲአይቲአር በኩል የሚተላለፍ ማስታወቂያ ነው። ሌላው አንድ ሁለት ማስታወቂያዎች ይኖሩኛል። በዚህ ዋካቢ ዛሬ የመስቀል ስነ ስርዓቶች ይካሄዳሉ። እንዲሁም በዛሬው ቀን በቪክቶሪያ ማለትም 3350 ቪክቶሪያ ድራይቭ ቫንኮቨር የህይወተ ሰማያት ቅድስት ማርያም የኢትዮጵያ ኦርቶዶክስ ተዋህዶ በተክርስቲያን የመስቀል በዓልን ስለማያከብር ቱተር ሌክ ማለትም ቀድም ብሎ በየአመቱ የሚደረገውን የደመራ በዓል እንዳትቀሩ ይላሉ። ዛሬ ከቀኑ 3 ሰዓት ጀምሮ እስከ 6 ሰዓት ድረስ በዛ በቦታው እንደሚያከብሩና ማንኛውም የኦርቶዶክስ አማኞችም ሆናችሁ ሌሎችም ደግሞ ያለውን በዓል ኢንተረስትድ ከሆናችሁ መጣችሁ እንድታዩ ተብሏል። በዛኑ ለት ደግሞ በዛ ምሽቱን ከ6 ጀምሮ በሚደረገው የራት ግብዣና እንዲሁም እራቶች፣ አንዳንድ ድራማዎች፣ ብዙ ነገሮች፣ መንፈሳዊ ነገሮች የሚካሄዱ ስለሆነ በ3250 ላይ ኮመርሻል ድራይቭ ቫንኩቨር እንድትገኙላቸው ጠይቋል። እንዲሁም ክሮሻል ካልቸራል ሴንተር ነው ያሁል ጊዜ ዌዲንግ ምንም እናገኝበት ከዛው ከፓርኩ አንድ ብሎክ የሚሆን አይመስለኝም እዛው አካባቢ ነው እና መግቢያ 25 ብር ነው። ጥሩ ምግቦች አሉ። እንዳለፈው አመት ጥሩ ራት የሚጠጣ ምንም እንደ ልጆች ደግሞ 5 ብር ነው ብለዋል። እንግዲህ ሁላችንም በዛ ቦታ እንድንገኝ ጠይቋል። እንዳትረሱ ዛሬ በዚሁ በቪክቶሪያ ሁልጊዜ በሚደረገው ቱተር ፓርክ ላይ 3350 ቪክቶሪያ ድራይቭ የደመራ ስነ ስርዓትን ከ3 ሰዓት እስከ 6 ሰዓት ከ6 ሰዓት በኋላ ደግሞ እንደዚሁም ደግሞ በኮሪሻል ካልቸራል ሴንተር ሩም ቢ 3250 ኮሚርሻል ድራይቭ ላይ ራት ግብዣ አላቸው። እንዳመልጣችሁ ትልቅ ነገር ነው። እንግዲህ ሁላችንም እዛ እንገኝ ማለት ነው እና እንደገና በኋላ ማስታወቂያውን ደግመዋለሁ። ሌላው ደግሞ እንደዚህ የኢትዮጵያን ኮሚኒቲ ኦክቶበር 23 የትልቅ ቀዳሜ ለት ኦክቶበር 23 2010 ከ3 ሰዓት እስከ 6 ሰዓት ድረስ አጠቃላይ ስብሰባ ይኖራል። ስብሰባው ደግሞ ኮሎንዊን ነበርሁድ ሃውስ 5288 ጆይስ ስትሪት ማለት ሙሉ ጊዜ መንሰበሰበ ጆይስ ስትሪት 5288 እዛ ላይ ኦክቶበር 23 ምል ኔክስት መንስ ማለት ነው ካሁን ያስቀርቡ ነው። ዋናው ስብሰባው አላማ አጀንዳ የ2010ን የሥራ አመራር ሪፖርት ይቀርባል፣ ፋይናንሻል ሪፖርት ይቀርባል። በእለቱ ደግሞ አስመራጭ ኮሚቴ ተመርጦ ምርጫዎች ይካሄዳሉ ማለት ነው። ያሉትንም እንግዲህ ይሰሩልናል ምን ነው እዛ ያሉትን በዛው በማስቀረት ወይንም ሌላ ደግሞ በምርጫ ደግሞ በኢትዮጵያን ኮሚኒቲ ማለትም በምንም በዘርም በሃይማኖትም በፖለቲካም ንጻ የሆነውን ድርጅት ለማቋቋም ለማጠናከር የሁላችን ተሳትፎ ስለሚያስፈልግ በዛ ኦክቶበር 23 እንድትገኙልን ጠይቀዋል። የዛሬውን ዝግጅት አቀናባሪም አቀርብላችሁ ወርቁ አያለው ነኝ ከሲአይቲአር 101.9 ኤፍኤም። እና እንግዲህ ይሄ ሲሆን ሌላው አቶ ደበበ የሚቀጥለው እንግዲህ ሰዓት ውስጥ ከሚገባ ድረስ አንድ ሙዚቃ ያሰማዋችሁ እንግዲህ ጥሩ ጥሩ ሙዚቃ ለማሰማት ሞክራለሁ። ከአቶ ደበበ አጭር ገለጻ በኋላ አጠር አድርጎን የሚገልጹ ላምናለሁ የተለያየ ባህል ሙዚቃዎችን። ሌላ ጥያቄ ካስፈለጋችሁ እና በዚሁ ደግሞ ለመልሶ ፓርቲስፔት ለማድረግ ማለት ነው ለመለስ የምትፈልጉ በ604 822487 ደውሉ። 604 822487 ደውሉልን። አስፈላጊውን ጥያቄያችሁን በተቻለን መጠን ለመመለስ እንሞክራለን። ካልቻለም ደግሞ ወደሚያውቁት እናዘዋውራለን። መልካም የመስቀል የደመራ ጊዜ ይሁንላችሁ እያልኩኝ እስቲ ወደ አንድ ሙዚቃ አሁን ወደ አንድ ሙዚቃ አሰማችኋለሁ። ይሄም ደግሞ እስቲ ወደ አገር የሚወስደን ነው። እነሆ ሙዚቃ
ሴቷን አውራም ባመረት ላይ ይስህም አልፉጨቷ ጎንደሬዋን
Come on.
አርማጮቻችን እንግዲህ ቀረም ብላችሁ የሰማችሁት ስለ ጎንደሬ ነው። በእውነቱ ትልቅ ደስ ይለኛል ይሄ ዘፈን የሴቶች ማረዝ። ዛሬ ኢትዮጵያኖች ቀረም ብለን ስናይ በእውነቱ ሌሎች ሀገር ለምሳሌ እንደ እስራኤል ፓይለቶች ነበሩን ምን አሉ የሴቶች ጉብዝና እናናለን። ግን ባለን በዘመናችን ቀረም ብሎ ታሪክ እንደሚናገረው የኢትዮጵያን ሴቶች ጀግኖች አራሾች ፓይለቶች የመጀመሪያ አፍሪካን ፓይለት ኢትዮጵያኖች እንደገና ደግሞ ጠላት ሀገራችን ሲወር ለወንዱ ምግብ እየሰሩ ሂድ ተዋጋ እያሉ ባላቸው ሙቀጫ በዘነዘና ግንባር ግንባር የሚሉ እህቶች ነው ያሉን እና እናቶች ነው ያሉን። ስለዚህ ለኢትዮጵያን ሴቶች በሙሉ እናቶች እህቶች በሙሉ ክብር እሰጣችኋለሁ። በዚህ በሲአይቲአር የምትመሰገኑ ናችሁና በእውነት በርቱልን። ሴቶች ያልተሳተፉት ማንኛውም ነገር ዋጋ የለውም። ሴቶች ያሉበት ቦታ ነው ሁሉ ነገር የሚስተካከለው። በዚህ መሰረት በሚቀጥለው በኦክቶበር 23 የሚደረገው የኢትዮጵያን ኮሚኒቲ ምርጫ ላይ ቀደም ብለው ሴቶችም ተሳትፏል። አሁን ደግሞ እንድትሳተፉ ጋብዛለሁ። ዋናው ቁም ነገሩ የኢትዮጵያን ኮሚኒቲ የሚያስፈልገን ለአሁኑ ብቻ ሳይሆን ሌላው መሰረት ለሚቀጥሉ ልጅ ልጆቻችን ወይንም የኢትዮጵያን ኮሚኒቲ የራሳችን የሆነ አንድ ክፍል ኖሮን አድራሻ እንኳን እንዲኖረን ማድረግ ነው። ድር ቢያብር አንበሳ ያስር እንደሚባለው ሁሉ ይቻላል፣ የማይቻል ነገር የለምና ወደዛው እንግዲህ አደራችሁን እያልኩኝ ለኦክቶበር 23 2010 ከስሪ ጀምሮ እስከ 6 ድረስ ኮሊሁን ነበርሁድ ሃውስ 5282 ጆይስ ስትሪት እንዳትቀሩ። ሌላው ዛሬ ደግሞ ያው እንደምታውቁ ቪክቶሪያ ላይ የሚደረገውን የኢትዮጵያን መስቀል ደመራ ስለሚደረግ በዛው ተገኝታችሁ እንድትካፈሉ ብለዋል። ይኸውም ደግሞ የህይወተ ሰማይ ቅድስት ማርያም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የመስቀልን በዓል ያከብራል። ስለዚህም 3350 ላይ ቪክቶሪያ ድራይቭ እንድትሄዱ ከ3 እስከ 6 ከ6 በኋላ ደግሞ እንደዚሁም ደግሞ ኮመርሻል ድራይቭ ቫንኮር የሚገኘው 3250 ላይ የክሮኤሽያን ካልቸራል ሴንተር እራት ይኖራል ከ6 ሰዓት እስከ የሚያልቅበት ድረስ። መግቢያ 25 ብር ነው። መግቢያ ምግቡ ምኑም ብዙ ነገር መባረክ አለ፣ ድራማም ይኖራል፣ ቆንጆ ቆንጆ የሚበሉ ነገሮች አሉ። በእውነት በደንብ የተዘጋጀ እንዳያመልጣችሁ። አድማጮቻችን እንግዲህ ከአንድ የዚሁ የሲአይቲአር ማስታወቂያ በኋላ ወደ አቶ ደበበ መልሳችኋለሁ መስመር ላይ ካለ እና ማስታወቂያ እነሆ።
ቦንድ ጄምስ ቦንድ.
Get to ask yourself one question. Do I feel lucky? Well, do you, punk?
You talking to me? You talking to me?
I just want to say one word to you. Just one word.
Yes, sir.
Are you listening?
Yes, I am.
Plastics.
I want the truth! You can't handle it! handle the truth.
Just a sweet transvestite from transsexual Transylvania.
Where else can you see Hollywood blockbusters, midnight cult classics, indie films, live music, burlesque, stand-up comedy, poetry slams, and live sporting events all at your local theater? The Rio Theater, voted number one in East Vancouver. Your neighborhood indie theater that promotes all things cool.
A new generation of Spike and Mike animation from September 17th to September 30th, presenting 19 international animated short films from all over the world, from the people who brought you the Sick and Twisted Animation Festival. Rated PG, but still very cool and insanely humorous. For more information, visit riotheater.ca.
አድማጭ ወቻችን ቀደም ብሎ የዩኤስ ታየር ማስተዋቂያ ነው ጤናስጥልኝ አትረበ መስመር ላይ ነው
ጤናስጥልኝ
እሺ እንግዲህ አቶ ደበበ የሚቀጥለውን እንግዲህ ያጠራ አርገት አቀርብልናለ በጣም በመስጋና
እሺ ያው ከዚህ በፊት እንደገለጽኩት ኢትዮጵያ በመጀመሪያ በ1956 በአውስትራሊያ ሜልቦርን ኦሎምፒክ መሳተፏንና በመጠኑ የአትሌቶቹን ውጤት ለመግለጽ ሞክሬ ያለው እንግዲህ በ1956 በአዲስ አበባ ከተማ በአውስትራሊያ ሜልቡርን ኦሎምፒክ ላይ ተሳትፎ ለተመለሱ አትሌቶች እንኳን ደህና መጣችሁ ሰልፍ በተደረገበት ጊዜ እየተካሄደ ያለው ደማቅ ሰልፍ ለምን እንደሆነና ህዝቡ በጭብጨባና በልታ እየተቀበላቸው ያለው አትሌቶች እነማን እንደሆኑ ያልገባው ነገር ግን አትሌቶቹ በለበሱት የስፖርት ልብስ የተማረከ አንድ የ24 ዓመት ወጣት ቆሞ ነገሮቹን በሙሉ በአድናቆት በመመልከት የነገሩን እንቆቅልሽ ለማወቅ በመጓጓት የሰልፉን ምክንያትና ስፖርተኞቹ ማን እንደሆኑ ተጋብሎ አጠገቡ ያለውን ሰው ጠየቀ። ያገኘውን መልስ እነዚህ የምታያቸው ስፖርተኞች አውስትራሊያ ሜልቡርን ኢትዮጵያን ወክለው በኦሎምፒክ ተወዳድረው በመመለሳቸው ህዝቡ እንኳን ደህና መጣችሁ የሚል አቀባበል እያረገላቸው ነው አሉ። ጠያቂውም ከዛን ሰዓት ደቂቃና ሰኮንድ ጀምሮ እሱም እንደነሱ ልቡን የማረከውን የስፖርት ውታ ለብሶ አገሩን በስፖርት ለመወከል ከፍተኛ ጉጉት ስላደረበት ምንም ጊዜ ሳያጠፋ ያንን ትርኢት ከተመለከተ በኋላ በማግስቱ ያገለግልበት ወደ ነበረው ጦር ክፍል በመሄድ የጦር ክፍሉ በጦር ክፍሉ ውስጥ የሚሰጠውን የስፖርት ልምምድ ለመጀመር ተመዘገበ። የመዝጋቢው ጥያቄ ስም ተመዝጋቢው አበበ። ጠያቂው የአባት ስም ተመዝጋቢው ቢቂላ። ጠያቂው ማረክ ተመዝጋቢው ተራ ወታደር። አበበ እንዲህ በማለት ወደፊት በዓለም ላይ ዝነኛ ያደረገውን የማራቶን ልምምድ በዚህ ሁኔታ ጀመረ። እንግዲህ አድማጮች አበበ ቢቂላ ማን ነው የሚለውን አጭር ያበበን የህይወት ታሪክ በሚቀጥለው ሳምንት ይዤ ስለምቀርብና ባለፈው ሳምንት የጠየቁትን የሶስት ጥያቄዎች መልስ አሁንም ከተመልካቾች መልስ እየጠበቅን ነገር ግን መልሱ ከአድማጮች ካልተመለሰ በሚቀጥለው ሳምንት መልሶቹን ይዤ የምቀርብ መሆኑን እየገለጽኩኝ ፕሮግራሙን በዚህ በማብቃት መልካም የረፍት ቀን በማለት እሰናበታለሁ። ደበበ
አድማጮቻችን እንግዲህ ወደ ዘፈን ምርጫዎችና አንዳን ያከታተልኩኝ አንዳን ዘፈን አሰማቻለሁ እንኳን ለብርሃን መስቀል አደረሳችሁ ይያልኩኝ ከዚህም ዝግጅት አቀናብሬ ማቀርብላችሁ ወርቋ ያለው ነኝ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ ዛሬ የመስቀልን በማስመስከል ደመራ ስላለ በ3350 ቪክቶሪያ ድራይቭ ትዊተር ፓርክ እንዳት ቀሩ እዛ ባሁን ከሶስት ሰዓት ጀምሮ ይጀምራል ሌላው ደግሞ ከስድስት ሰዓት ጀምሮ ደግሞ የራት ግብዣና የተለያዩ ድራማዎች ብዙ ነገሮች የሚታዩ አሉ በህፃናቶች በወጣቶች ሁሉ የታጀበ እና ያንን በመመልከት እንግዲህ እንዲሁም ኮመርሻል ድራይቭ ላይ ነው የሚገኘው እሱም አድራሻው ክሮሽያን ካልቸራል ሴንተር ነው 3250 ኮመርሻል ድራይቭ እንዳመልጣችሁ ምግብ 25 ብር ነው ሌላው ደግሞ እንዲሁ የህወተ ሰማያት ቅዱስ ማርያም ኢትዮጵያ ኦርቶዶክስ ተዋህዶ በኒው ዌስተር የሚኖረው የሪስፖንስ ስፖንሰርሺፕ የሚደረግ ስለሆነ ማንኛውም ኢትዮጵያዊ የሆናችሁ ወይንም ደግሞ በኢትዮጵያ ውስጥ የዚህ ቸርች አባል ሆናችሁም አልሆናችሁ ሌላ ሃይማኖት የሚያዛችሁ ዋናው ኢትዮጵያዊ የሆናችሁ ብቻ በመባል መታችሁ በውጭ ሀገር የሚኖሩትን ወገኖቻችሁን ስፖንሰርሺፕ ቶሎ አሟሉ ምክንያቱም ብዙ ፎርም እየተሞላ ነው ብለው ጠይቋል ለማንኛውም ሰው በእውነት ግልጽ ነው ክፍት ነው እና ሄዳችሁ በዛው በዚህ ኒው ዌስት ሚኒስተር ይሄዳችሁ ተመስገቡ እንዲሁም በላይን በታናግሩት በጣም ሊረዳችሁ ይችላል ሌላው ደግሞ ኒው ዌስት ሚኒስተር ወተ ሰማያት ቅድስት ማርያም ቤተክርስቲያን በተዱ ላገናኛችሁ ይችላሉ ስለዚህ ሁላችሁም እንግዲህ እንዳመልጣችሁ በዚህ ሁኔታ ላይ ሁላችንም ዘመዶቻችን ማምጣት ልክ ነገር ነው እና ይሄን እናስተውቃለሁ መልካም አመት ባልና መስቀል ደመራ ይሁንላችሁ ወርቁ አያለም ነኝ እስቲ እንደገና አንድ ሙዚቃ ሉሰዳችሁ ወደ አንድ ሙዚቃ
محمد زاها فكر شامي بري ورمو وين ممرو انا سيم دام كارنا كان فوم تبكم دا فكرنا انا سيم دام كارنا كان فوم تبكم دا فكرنا انا سيم دام كارنا كان فوم تبكم دا فكرنا انا سيم دام كارنا كان فوم
Thank you. ጤና ይስጥልኝ እንደምን አመሻችሁ ከዚህ ቀጥሎ ዜና እናሰማለን በቅድሚያ ማርስተ ዜና
አድማጮቻችን እንደምን አደራችሁ እኔ ወርቁ አያለው ነኝ ከሲያቲአር 11.9 ኤፍኤም የዘፈን ምርጫ ማስተላልፍላችሁ የዛሬውን የዘፈን ምርጫ ማቀርብላችሁ ሲሆን ይህንን ዘፈን ከሲያቲአር 11.9 ኤፍኤም ሬዲዮ ጣቢያ ነው ማስተላልፍላችሁ ወርቁ አያለው ነኝ መልካም የዘፈን ምርጫ ይሁንላችሁ አድማጮቻችን እንግዲህ ወደ ዋናው መጨረሻው ደርሰናል በእውነት ትልቅ ነገር ነው እስቲ ያግራችን ሽማግሌ ሆኖ የቫንኩቨር አቶ ከበደ መስመር ላይ ኢትዮጵያን ኮሚኒቲ ለቀምብሬ ሆኖ አቶ ከበደ እስቲ መስመር ላይ ነው ያለው ምን እንደው ጤና ይስጥልኝ አቶ ከበደ
ጤና ይስጥልኝ ወርቁ በቅድሚያ እንኳን ለመስቀል ብርሃኑ አደረሳችሁ ብዬ የኢትዮጵያ ኮሚኒቲ የኢትዮጵያን ህዝብ ደስታ ገልጻለሁ በኮሚኒቲው ስም ሁለተኛ ያው አቶ ወርቁ ተናግረዋል በኦገስት 23 ምርጫ አለ እንደገና የስራ ሪፖርት አለ እንደገና ደግሞ 2011 ደግሞ የተያዘ ፕሮጀክትም አለ በዛ ላይም አንዳንድ ነገሮች ድክመታችንም ወይም አንዳንድ ነገሮች በህዝቡ ጋር ለመወያየት ስለፈለግን በዛ ወቅት ላይ እንዳይቀሩብን ህዝቡን ያው በየሳምንቱ እንድትቀሰቅስልን አንተም ከጎናችን ሌሎችም ሬዲዮ ጣቢያዎችም እንዲቀሰቅሱልን በዚህ መልእክት እናስተላልፋለን። ሁለተኛ ደግሞ የኢትዮጵያ ኮሚኒቲ ከሃይማኖት ከፖለቲካ ነጻ ሆኖ ልክ በሳመር ፌስቲቫል እንዳሳየ ነው እስላሙን ክርስቲያኑን ከሃይማኖትም ከፖለቲካም ነፃ ሆኖ አብረን እንዳሳለፍ ነው እኛም እንደገናም የካናዳም ህዝብ መንግስትም ደስ እንዳለው አሁንም ወደፊት እንደዛ እንዲሰራ ለወደፊቱ አብረን እንድንሰራና አብረን የሚሰሩ ሰዎች አብረ እንድንመርጥ እና በዛ ለት ደግሞ እንድትገኙልን ለማለት ነው አቶ ወርቁ አመሰግናለሁ ወርቁ
በጣም አመሰግናለሁ አቶ ከበደ መልካም እንግዲህ በእለቱ እንገናኛለን አድማጮቻችን እንግዲህ የዛሬውን ዝግጅት አቀራብሬ ማቀርብላችሁ ወርቁ አያለው ነኝ አንድ ሁለት ዘፈን አሰማችኋለሁ አሁን አንድ የባህል ዘፈን ደው ቀስቀስ የሚያርግ ያጫወትኩላችሁ ሌላው ደግሞ እንዲሁም በኔ በጓደኛዬ በኩል በለምለም የመረጥኩላችሁን ዘፈን እንኳን ለመስቀል አደረሰሽ የሚለው እንግዲህ ላደርግ ነው ለራሲ ቆርሶ አያሳንሱ ነው እንዴ ስለዚህም ይሄን ሳደርግ እስቲ መጀመሪያ ይሄንን የባህል ዘፈን የተመረጠውን ላቀርብላችሁ እነሆ ሙዚቃ
Sora
አድማጮቻችን እንግዲህ ከዚህ ከስቴዲዮ መጨረሻዬን ለቃለሁኝ እና እስከሚቀጥለው ሳምንት ድረስ መልካም ጊዜና ሰላም የፍቅር ጊዜ ይኖርልን ሁላችንም። እንግዲህ እንዳትረሱ ዛሬ የመስቀል አደባባይን ደመራውን በዛ በቪክቶሪያ ድራይቭ እንዳትረሱ። በተረፈ እንግዲህ በአለም ዙሪያ መታዳመጡኝ በሙሉ መልካም እንግዲህ ዓመት በዓል ይሁንላችሁ። ሌላው በዚህ ያሁን የሚቀጥለው ዘፈን ማጫውታለሁ አበባየው የቴዲ አፍሮ ነው። ሁላችንም እናቆ ነው በዚህ እንሰናበታችኋለን። ይሄን ምርጫ አደረኩት ለመወዳት ለማፈቅራት ወደፊት ሚስቴ ለምትሆን ነው ለነም ለሚዬ ስለሆነ ጮኛ ማለት ነው እና ስለዚህ ይሄን ሳሰማ። ሌላው ደግሞ ለንደን ለሚገኙ ላዲዬ እንዲሁም ደግሞ ግሪክ ለምትገኘው እህታችን ለገንዘቤ እንዲሁም ደግሞ እስራኤል ለሚገኘው እህታችንና ከነ ባለቤቷ ላዲ ይህን ዘፈን መርጫለሁኝ እና አበባየው ነው የሚለው። ባለፈው ሳምንት በአመት ባሉ ስለሌለው አሁን እስቲ ወደ ኋላ መለስ ብዬ ባረገውም ይሆናል አይደለም እንዴ? አዎ ዛሬም ነገም አመት ባላችን ነው። መልካም አመት ባል ይሁንላችሁ። ወርቁ አያሌው ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ። እነሆ ሙዚቃው። I'm not afraid.
Yeah, yeah, me so, me so.